የኦነግ ታጣቂዎች ዛሬም አራት ሰዎችን እንደገደሉ የአማሮ ወረዳ ነዋሪዎች ተናገሩ። የተገደሉት ሰዎች ከአርባ ምንጭ በኮንሶ ዞን አድርገው ቡርጂ ወረዳ አቋርጠው ወደ አማሮ ኬሌ ይጓዙ የነበሩ ናቸው ይላሉ። የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ በአማሮና ቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። ከትላንት በስቲያ የተገደሉትን ሁለት አርሶ አደሮች ጨምሮ በመሰል ጥቃቶች የተገደሉት ሲቪሎች ቁጥር 82 መድረሱም ተመልክቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ትናንት በቀጠናው እየተፈጸመ ነው ስለተባለው ጥቃት መረጃ የለኝም ማለታቸውን ዘግበናል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አድርሶናል።
ዛሬ ጠዋት የኦነግ ታጣቂዎች ባደረሱት ጥቃት አራት ሰዎች መገደላቸውን ነው የአማሮ ወረዳ ነዋሪዎች ተናገሩት። የተገደሉት ሲቪሎች ከአርባ ምንጭ ተነስተው በኮንሶ ዞን ከአራት ከተማ አድርገው የቡርጂ ወረዳ አቋርጠው አማሮ ኬሌ በመምጣት ላይ ሳሉ ነበር በኮንሶና በቡርጂ መካከል በሚገኘው ሰገን በተባለ በረሃ ላይ ተገደሉ የተባለው። ሲጓዙበት የነበረውን አይሱዙ የከባድ ጭነት ማመላለሻ መኪና አስቁመው በአሰቃቂ ሁኔታ እንደገደሏቸው ነው ስማቸው እንዲጠቀስ ያልፈለጉ የአይን እማኝ ከቦታው ለቪኦኤ የተናገሩት።
ተሳፋሪና አንድ ሹፌር ነው የሚሄድ መኪና ባገት ላይ አራት የሆነ ታጣቂዎች ወጥተው ሰው ከሹፌር ውጭ ሹፌሩን ቆስሏል። እዚህ ፍሬም ስቦ እሱ ወደ ጫካ ሸሽቶ ማለት ነው እሱ አምልጧል። ግን አራት ሰዎችን ገለው መኪናውንም ከፍት አድርገው ሰዎቹን መግደል ብቻ ሳይሆን ኢሰብአዊ የሆነ ድርጊት ፈጽሞባቸው ፌደራል በዚህ ሰዓት ከቡርጂ ወደ ሞያዝ የሚሄድና ከቡርጂ ወደ ኮንሶ የሚሄዱ መኪኖች ሲመጡ ደርሰውባቸው አይተው እነሱ ሲደርሱ
መኪናውን ሲያሽከረክር የነበረው ሹፌር ተጎድቶ በቡርጂ ወረዳ ጤና ጣቢያ ሕክምና የተደረገለት ይገኛል ነው ያሉትም። የተገደሉ ሲቪሎች የደርባም የአልፎጮና የቡኒቲ ቀበሌ ነዋሪዎች ናቸውም ተብሏል። ከአማሮ ወረዳ አስተያየት ለቪኦኤ የሰጡት አቶ አማር ያክልሉ ዛሬ አራት ሲቪሎች በተገደሉበት ስፍራ ኦነግ በተደጋጋሚ ጊዜ ጥቃት እንደሚያደርስ ተናግሯል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለውም ሐሰት ነው በማለት ተናግረዋል። አቶ አማርም
ከዚህ በፊት እንደዚህ ያለ አደጋዎች አልፎ አልፎ ይከሰት ነበረ። ትላንትም አንድ ሹፌር ሊዘርፉ ሲል ነው አጋጣሚ መከላከያ ደርሶ ያዳናቸው። ያው እዛው በረሃ ላይ በከፍተኛ ሁኔታ የታጠቀ ኃይል አለ የኦነግ ሰራዊት። አጠቃላይ ገላና ሸለቆ ኦነግ ሰራዊት የምዕራብ ጉጂ ዞንን እንደተቆጣጠረ ነው ያለ።
በቀጠናው ኦነግ የሚያደርሰው ጥቃትና የኦነግ የበላይነት ከሁለቱም ክልሎች አቅም በላይ መሆኑ ተናግሯል።
እስካሁን ወደ ካምፕ የገባ ኦነግ ሰራዊት እነሱ በአብ ደረጃ ነው የሚባለው እንጂ እንዳለ ከነጭ ሳር ከጋሼ እስከ ላዶ ከላዶ እስከ ቦንዲቻ የሚባል የምዕራብ ጉጂ ዞን ገላና ወረዳ ስር ያሉ እንዳለ ይዛ ያሉት ኦልሬዲ እንዳለ እንደተቆጣጠሩ ነው ያሉት። ማንም እነሱ የነካቸው የለም እንዳለ እስካሁን ጥቃት እያደረሱ ነው ያለ። ትላንትና በ19ም እንደዛ ሁለት ሰው ከሸሮ ቀበሌ ላይ ሞቷል። ትላንት ይሁድ ሳምንት ማለት ነው አንድ ሰው እንደዚሁ ሁለት ሰው ቆስሎ አንድ ሰው ሞቷል። ስለዚህ በከፍተኛ ሁኔታ ጥቃቱ እንደቀጠለ ነው። እስካሁን በጥቅሞር ውስጥ ብቻ ሰባት ሰው ለህልፈት ህይወት የተዳረገ በጉጂ ታጠቁ ኃይሎችና በኦነግ ሰራዊት ነው። ከፋል መንግስት ቢኖርም ይሄኑ የሚባል ስራ የሚሰራ አካል የለም። ያው ከአቅማቸው በላይ ነው። ከደቡብ ክልል አቅም በላይ ነው። ከኦሮሚያ ክልል አቅም በላይ ነው። ፌደራል መንግስት ጣልቃ ካልገባ በስተቀር ምንም ውጤት አይመጣም።
ስማቸው እንዲገለጽ ያልፈለጉት የቡርጂ ወረዳ ነዋሪም መንግስት በቀጠናው ያለውን የኦነግ ጥቃት ማስቆም አልቻለም ሲሉ ይከሳሉ።
መንግስት በአንድ በኩል ከኦነግ ጋር ታርቅ ያለው ከኦነግ ጋር ከፌደራል ከኦነግ ጋር ነገሮችን አስተካክል ያምራል። ነገር ግን መንግስት ባለበት ሀገር በየጊዜው እዚህ አካባቢ ምናልባት ከዚህ ያለው ነገር ስምታችሁታል አልታቁታላችሁ። በየጊዜው ነው ሰው የሚሞተው። እዚሁ አካባቢ ብቻ አምስት ሰው ሞቷል። ከዚህ እንደዚሁ አምስት ሰው ከዚህ በፊት አንድ ባልና ሚስት የስምንት ወር እርጉዝ ሴት የሞተችበት ቦታ ነው። ቦታው እዛው ቦታ ላይ ነው። አሁንም አድብተው ከጠዋቱ አንድ ሰዓት አካል አንድ ሰዓት ሊሞላ አንድ አስር ደቂቃ ሲቀር አካባቢ አድብተው ነው የገደሏቸው።
ጥቃት አድራሹ የታጠቀ የኦነግ ሰራዊት ነው የሚለው በአካባቢው የሚገኘው የመከላከያ ሰራዊት ሻለቃ ጌታቸው ታምራት ትኩረት ባለመሰጠቱ ጥቃቱ በተደጋጋሚ ጊዜ እንደሚደርስ ተናግረዋል። ከዚህ ጋር በተያያዘ የኦነግ ሊቀመንበር አቶ ዳውድ ኢብሳ ትናንት ስናነጋገር በቀጠናው እየተፈጠረ ስላለው ጥቃት መረጃው የለኝም ማለታቸው ይታወሳል። የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ በበኩላቸው በአማሮና በቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል።
በእርግጥ ያው ከአማሮና ከቡርጂ አካባቢ የሚነሳው ነገር አንድ መታወቂያ ያለበት የክልሉ መንግስት ከአቅሙ በላይ ነው።
መንግስት ችግሩን ለመፍታት ጥረት ቢያደርግም ዛሬም ዜጎች በታጠቀ ኃይል እየተገደሉ መሆናቸውን ተናግረው በክልሎች አቅም ብቻ የሚፈታ ችግር አለመሆኑ ገልጿል።
ሁለት ክልሎች መካከል ነው በፌደራል ደረጃ ጣልቃ ተገብቶ መፍታት ስላለበት ፌደራል መንግስት ሰላምን ለማረጋጋት እየሰራ ነው ያለው። ገነዘባለሁ በዚህ መካከል ግን ዜጎቻችን እየሞቱ ናቸው። ስለዚህ ከዜጋው የሚነሳው ጥያቄ ተገብነት ያለው ነው ብዬ ነው የማስበው። ግን ደግሞ ከአፈራት አንጻር የሚወሳሰቡ ነገሮች አሉ በአካባቢው ላይ ከታጠቀ ኃይል ጋር ታይዞና ይህንን አሁን መንግስት የተለያዩ ስራዎችን ለመስራት ሞክሯል። እየጠበቅ ነው ያው በአጭር ጊዜ ውስጥ ወደ መፍትሄ ይመጣል ብለን ያሰብነው። የተጀመሩ ስራዎች አሉ ግን ደግሞ አሁንም ቢሆን ሞት ስላለ ይህንን ሊያስቀር የሚችሉ ስራዎች መስራት እንዳለብን ነው የምናስበውና
ከትላንት በስቲያ የታጠቀ ኃይል አደረሰ በተባለው ጥቃት ከአማሮ ወረዳ ሻሮ ቀበሌ ሁለት አርሶ አደሮች መገደላቸውን የተናገሩት ነዋሪዎች ዛሬ በሰገን በረሃ ከተገደሉ አራት ሰዎች ጋር እስካሁን 82 ሰዎች መገደላቸውን ተናግሯል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።